የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ያክብሮ ሰላምታችን ያስቀደምን የዛሬ ግንቦት 16 2007 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የሜይ 24 2015 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ አንድነት ሬዲዮን ሳምንታዊ መልእክት ከተደመጠ በኋላ የሳምንቱ ዋና ዋና ዜናዎች ይደመጣሉ። የዛሬውን ስርጭት አብዛኛውን ጊዜ መደብነው ለውይይት ሲሆን በውይይቱ የኢትዮጵያ አንድነት ሬዲዮን ባልደረቦች ይሳተፋሉ። ውይይቱ የሚያተኩረው በኢትዮጵያ ጊዜያዊ ሁኔታና በዚህ ዓመት ስለተከሰቱ ጉዳዮች ይሆናል። በተጨማሪም አካባቢያችንን አስመልክቶ በአንዳንድ ጉዳዮች ዙሪያ ትችቶችና አስተያየቶች ይቀርባሉ። አድማጮቻችን የስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃን ከፍታለን።
Jump ዘረኛ ገዛዝ የሚወገደው በህዝባዊ አመጽ ብቻ ነው። በግንቦት 97 ምርጫ ዙሪያ የተነሱ የፖለቲካ ጥያቄዎች ላይ ላቅ ያሉና መዳረሻውን ያወቀ ከሁሉም በላይ ደግሞ ራዕይ ያላቸው ድርጅቶችን ያዘጋጀ ስለነበር የኢትዮጵያ ህዝብ ከፍተኛ ተስፋ ጥሎበት ነበር። ወያኔ ዘረኛ አምባገነናዊ ጸረ ህዝብና ጸረ ሀገር ስለሆነ በመርጫው ቢቻል በመርጫ ካርድ ብቻ በመጠቀም ከስልጣን ማባረር ወያኔ በለመደው አሳፋሪ ማጭበርበሪያ ድምጽ ከነጠቀ አስፈላጊውን መስዋዕትነት ከፍሎ ወደ መጨረሻው መተናነቅ ለመግባት ዝግጅት ታይቶበታል። ጥቂት የፖለቲካ ፓርቲ መሪዎች የመርጫ 97ቱን የህዝብ ድምጽ ለማስከበር የሚያስፈልገውን ሁሉ እንደሚያደርጉ በልበ ሙሉነት በመናገራቸው የብዙ ኢትዮጵያውያን ልብ ስቦ ነበር። ወያኔ በ97 ዓመተ ምህረት ምርጫ ነጻና ፍትሃዊ ምርጫ አድርግ ያለው በማለት ባለም አቀፍ ህብረት ተሰፊት ለማቅራራት በሚያስችለውን ዝግጅት ካጠናቀቀ በኋላ በህዝብ ድምጽ ቅጣት ደርሶበታል። ለዚህ ድል ያበቃውና የስነ ልቦና ዝግጅት ሰርጎ ገቦች እንዲያሽመደምዱት ድሉን በማግኘታቸው ወያኔን ከመቃብር አፋፍ ሊያድኑት ቻሉ። የትግሬ ወያኔ አገዛዝ በአምሳሉ የፈጠረውን የጦር የፖሊስና የጸጥታ ኃይል በህዝቡ ላይ በመዝመት የንጹሐን ደም አፍሶ ስልጣኑን ሊነጥቅ ችሏል። ምዕራባውያንም አጎብድዶ የበርካታ መሪዎችን ጫማ የሚስም ተላላኪያቸውን መለስን የፈለግከውን አድርግ ብለው በሰጡት ግሪን ላይት የቂም በቀል እርምጃ በመውሰድ በትረ ስልጣኑን ሊያድን ችሏል። ከዛን ጊዜ ወዲህ ባለም አቀፍ ማህበረሰብ ፊት የቆሸሸውን ምስሉን ለመገንባት ከሚያደርጋቸው ተግባሮቹ መካከል በሶማሊያና በቀሩት አገሮች የተላላኪነት ሚናውን በድጎማ ለመወጣት ከሚያደርጋቸው ተነሳሽነትና ታማኝነት ባሻገር አገሪቷን የግሎባላይዜሽን ወረራ ተጠቂ አድርጓት የዶላር ጉርሻ ያገኛል። በዚህ ታግዞ የፖለቲካና የሰላማዊ መታገያ ሜዳውን በአስቸጋሪ ሁኔታ ላይ ጥሎታል። የዚህ መሰረታዊ ስትራቴጂ የመጨረሻ ግብ የኢትዮጵያን ህዝብ በፍርሃት ቆፈን ውስጥ በመክተት ተቃዋሚዎችን ከህዝብ በመነጠል አህጉራዊ ልዕልናን ለማረጋገጥ በማይቻልበት ሁኔታ የዘረኛውን ቡድን ገዥነት መሰረት መጣል እንደሆነ ግልጽ ነው። በአንድ በኩል በሀገር ውስጥ አፋኝ ህጎችን በማውጣት ያገዛዙን የአፈና አቅም ማጠናከር፣ እርቃኑን የወጣውን ማንነቱን ለመሸፈን ደግሞ ባደናቋሪና አሳፋሪ ፕሮፓጋንዳ ታግዞ በየአምስት ዓመቱ የይስሙላ ምርጫ ያናፋል። በተለይም ከ97 ዓመተ ምህረት ምርጫ በፊትም ሆነ በኋላ የትግሬ ወያኔ አገዛዝ ምንም ማስመሰልና ይሉኝታ በሌለበት ሁኔታ በተቀነባበረ የማፈን ስልት ሰላማዊ ትግሉን ከጨዋታ ውጭ አድርጎታል። በነጻነት የመደራጀት የመሰብሰብና ሐሳብን በነጻነት የመግለጽ መብትን፣ የሚዲያ ተቋማት መገንባትን በጸረ ሽብርተኝነት ህግ በመሳሰሉ የሰላማዊ ትግሉ ተሽመድምዷል። ከዚህ ከወያኔ ጸረ ዲሞክራሲ ተግባር አንገታቸውን ቀና ያደረጉ ቢኖሩ የወያኔ አገልጋዮች ብቻ ናቸው። ነጻ ሚዲያዎችን ማሽመድመዱ በቂ ሆኖ ስላልተገኘ የሲቪል ማኅበራት ሳይቀሩ ለዲሞክራሲ ሂደት ያላቸው ሚና ተገድበዋል። ህዝብን ስለ ሰብአዊ መብት መጣስ፣ ስለ ዲሞክራሲ መብቱ ማወቅ ክልክል የሆነባት አገር ነች። በአንድ ዘር ላይ ያረፈ አፋኝና ዘግናኝ ሥርዓት በመፈጠሩ ምክንያት ዛሬ አገራችን የህሊና እስረኞች እስር ቤቱን ሞልተውታል። ሐቁ ይህ ነው። የትግሬ ወያኔ አገዛዝ ጠርናፊና ተጠርናፊ በሚል ግዳጅ ስልት አንድ ለአምስት በማስተሳሰር የቀየሰው ስልት ከ97 ዓመተ ምህረት ሽንፈቱ በኋላ ተጀምሮ ግዙፍ የሆነ ቁመና ያለው ድርጅት በማዋቀር የአገሪቱን አንጡራ ሀብት ለጥቅም ተገዢዎች በመበተን የዜጎችን ስለ ልቦና በተጽዕኖና በፍርሃት ውስጥ በማስገባት በምርጫ ዕለት ጠርናፊዎችንና ተጠርናፊዎችን ድምፅ መስጫ ጣቢያ ድረስ እየነዳ የ35 ሚሊዮን በላይ መራጭ ድምፅ ሁሉንም ለመውሰድ በሚያስችል ሁኔታ ላይ ራሱን አስቀምጧል። በቀስቀሳ ወቅት ቤት ለቤት ካድሬዎቹን በመላክ ወያኔ ማንን እንደመረጣችሁ ያውቃልና ተጠንቀቁ፣ ወያኔን ብቻ ምረጡ የሚል ትዕዛዝ ሲሰማ ሰንብቷል። ላለፉት 10 ዓመታት ወያኔ ተቃዋሚዎችን ሲያሽመደምዳቸው በአምሳያዊ የፈጠረና ለወያኔ ተለጣፊ ድርጅቶችን በማዘጋጀት መድረሻቸውን የማያውቁ የጥቅም እስረኞችን ወደ አደባባይ በማውጣት አንድ ወጥ የተቃዋሚ እይታ እንዳይፈጠር በማድረግ ለይስሙላ ምርጫ ብቁ አድርጓቸዋል። በተለይም ከድኅረ 97ቱ የምርጫ ፖለቲካ ድቀት ግንዛቤ የወሰደው ወያኔ ለተከታይ ክስረት እንዳይዳረግ ሲል ከፋፍለህ ግዛ በሚለው ፖሊሲው በጥቅም በመደለል በአንድ ለአምስት የጥርነፋ መዋቅር 7 ሚሊዮን ሕዝብ በፍርሃት ተጠፍንጎ ለመያዝ በመቻሉ አንድ ግዙፍ ያስገዳጅ የፖለቲካ ፓርቲ አድርጎታል። በዘመነ ወያኔ የተንሰራፋው ጥቅመኝነት ያራባው አባል 10 ሚሊዮን እንደሚደርስ ይገመታል። ይህም ቁጥር እንጂ ጥንካሬ አለመሆኑ ግልጽ ነው። ጥቅመኝነት የጦትን ክፍተት ለመሙላት በመሆኑ ለጊዜው አስገድዶ ክብርንና ማንነትን በማሻሻጥ በባርነት ቀንበር ለዘላለም አያኖርም። በመሆኑም የጥርነፋ መዋቅሩ በወያኔ ላይ ሊዞር እንደሚችል ከ97ቱ ዓመተ ምህረት ሚያዝያ 30 ከወያኔ ሰልፍ በኋላ የወጣው ቲሸርት ለብሶ እንዲሰለፍ የተደረገው በነገታው ለነጻነቱ በጥፎ ወጥቶ ወያኔን በሕዝቡ ጎርፍ ሊያጠፋው ወጥቶ መሰለፉ ይታወሳል። በጥቅም እየደለሉ አባልን ማብዛት በክፉ ቀን የማይታደግ ነው። የወያኔ የ2015 ወይም የ2007 ዓመተ ምህረት የይስሙላ ምርጫ ከቀሩት ጊዜያቶች የሚለየው ታዛቢ በሌለበት ይከናወናል። ከኢትዮጵያ ሕዝብ 600 የማይበልጠውን የትግራይን ሕዝብ እወክላለሁ የሚለው ህወሓት ዘረኛ አገዛዙን በመላው ኢትዮጵያ ሕዝብ ላይ የሚጭንበትን የማጭበርበሪያ ስልት በማሰናዳት ከጥቂት አጋሮቹ ጋር በመሆን ለሥልጣኑ ሕጋዊና ሞራላዊ መሠረት ለማድረግ ጠፍጥፎ በፈጠራቸው ድርጅቶች ታጅቦ የፖለቲካ ጭቆናና የኢኮኖሚ ገፋፋውን በነበረበት ለማካሄድ ሁኔታውን አመቻችቷል። ይህ የማስመሰልና የማጭበርበሪያ ምርጫ ወደ ተባባሰ ግድያ፣ አፈና፣ እስራትና ዘረፋ እንደሚወስድን ግልጽ ነው። ምርጫውን አጥቦ በራሱ አምሳያ ያሉትን አቅፎ መራመዱ ለሰላምና ለመረጋጋት የሰብአዊ ክብርና መብት ማስጠበቂያ መሳሪያ ለማድረግ ሳይሆን የትግሬ ወያኔን በአንድ ዘር ላይ ያረፈ የበላይነት ዘላለማዊ ለማድረግ የሞት የሽረት ትግል ላይ ነው። የትግሬ ወያኔ አገዛዝ ነጻና ፍትሐዊ ምርጫ ለማድረግ የሞከረበት ዘመን ካለፈ 10 ዓመታት አስቆጥሯል። ዲሞክራሲያዊ የምርጫ ጨዋታ ውስጥ ገብቶ እንኩትኩቶ የወጣበትን ዘመን ምን ውርደትና ቅሌት ውስጥ እንዳስገባው አጥርቶ ያውቀዋል። ወያኔ ወደ ዜሮ ወንበር የሚሸጋገርበት ዘመን መልሶ እንዳይመጣ ይከላከላል። كزيه علف كالم يسلت عنو نركان كنتات انكوان بماين نكابت ملكو ومبر بمستت عشان قولي تادرقو ياسكم تاچوال لمسالي لالفو تعم مستامتات بچن يو تقوامي يتبالي بالما چن تسمتون ناتايتو بماين تاووك بالدرجة يوري مزنانيات درقون دنبر يكرب توستنو የዘመኑ ተቃዋሚዎች የትግሬው ያኔ ለክቶና ስልቶ በሚሰጣቸው ወንበር ተማምነው የምርጫ ማጭበርበር ልጆችን ካካበተ አምባገነን ጋር መዳራታቸው ለአምባገነን ህጋዊነትና የሞራል ሽፋን ከመስጠት እንደማያልፍና የህዝብ ወገንን የማይመጥን ተግባር መሆኑን ኢትዮጵያዊው ድምጹን ከፍ አድርጎ የሚያሰማው መልእክት ነው። ያገረን የህዝብን ልዕልና እንፈጥራለን ስንል በተጭበርበረ ምርጫ ዘረኛና አምባገነናዊ መጋረጃው ስገብተን ሳይሆን ፊታችንን ወደ ህዝብ አዙረን ህዝብ ምን ያስባል ምን ይፈልጋል ከነሱ በላይ ኢትዮጵያ ምን ተጠቃሚ ትሆናለች ብለው ማሰብ ይኖርባቸዋል። የዛሬ 10 አመታት የድል ተራራን ወጥቶ አፋፍ ላይ በደረሰ ህዝባዊ ውሳኔ የተረበሸው ወያኔ ባጋዜ ጦር ደም አፍሶ ስልጣኑን ከነጠቀው ዲ በህዝብ ነጻ ፍቃድ ላይ የተመሰረተ ምርጫ አስቦም አያውቅም። ሀቀኛና ነጻ ፍትሃዊ ምርጫ በኢትዮጵያ ውስጥ ይምጣ ወደ ወነተኛ የውድድሩ ቅድመ ሁኔታ ምርጫዎች እንግባ ካልን አንድ ቀድመ ሁኔታ መከናወን አለበት ይሁን ወያኔን ማፍረስ የግድ ይላል። ይሁንታ ደግሞ የሰብአዊ ክብርና መብት ማረጋጋጫ የሰላምና የመረጋጋት ዋስትና በመሆኑ ትግላችን ይህንን አቅጣጫ መያዝ ይኖርበታል። የወያኔን እብሪት የማፈንና የማስፈራራት እርምጃዎች ላይ እቀባሳና ድርግ ሁሉንም ወንበር በባለቤትነት በሚጠቀልልበት የሐሰት ምርጫ ተብዬ ቀልድ ማጀብ ለህዝብ ፍላጎት መቆም አይደለም። የትግሬው ያኔ አገዛዝ ከምራባያን መንግስታት ከፍተኛ መጠን ያለው የገንዘብ ድጋፍ እርጥባን ያገኛል። ያገሪቷን ኢኮኖሚያዊና ፖለቲካዊ ሉዓላዊነት ሸጦ ለውጧል። የስልጣኑ ማረጋጋያ መሳሪያው በመርጫ ጨዋታ የሚያሰማው ፕሮፖጋንዳ በውጩ ተደማጭነት ሲያገኝና ስለ ዲሞክራሲ ያለውን የቅጥፈት መዝሙር ተቀብለው ሲያስተጋቡለት በመሆኑ ካሽከሮቻቸው ጋር በመሆን የማስመሰልና የማጭበርበር ምርጫ እንዲያደርጉ ያበረታታቸዋል። ወያኔ በጎ ፍቃድ ብቻ በሚዘወር የወያኔ ፕሮፖጋንዳ መሳሪያ በሆነው ሚዲያ አግራው ያቀምና ራይ የሌላቸውን በመሰብሰብ ህገ መንግስቱን አንቃወምን በሚል መሐላ በፌደራልና በክልል መንግስታት በተዋቀረ የመቃ ተግባር ለናሙና እየወጣ የሚያሳያቸው በዘር አድሎና ባምባገነንነት ላይ ለተዘረጋው አረመናዊ አገዛዝ እድሜ ማራዘሚያ እንደሆኑ ከማናችንም የተሰወረ አይደለም። በዘንድሮ የስሙላ ምርጫ ላይ ወያኔ ወሰነልንን ወንበር ተቀብለን መሰንበት ይበቃናል ያሉ ወያኔ ጠፍጥፎ የፈጠራቸውና ከምራባያን ቡራኬ በመቀበል ለማናሸንፍበት ምርጫ ተመጥኖና ተሰልቶ የሚሰጠንን አንድም ይሁን ሁለት ወንበር ብንይዝ አቅማችን ይህ ብቻ ነው ያሉ እንደነ ሰማያዊ ፓርቲ አሁን ያለውን የመጨቆኛ ተቋም ተቀብለው ተሰልፈዋል። በዘንድሮ የስሙላ ምርጫ ወያኔን ከስመስበር ፕሮፖጋንዳና የተሸናፊነት መንፈስ በህብረተሰብ ውስጥ እንዲስፋፋ የሚያደርጉ ድርጅቶች ተብራክተዋል። በአግራችን ነጻና ገለልተኛ የምርጫ ቦርድ ፕሬስ የፍትህ ስርዓት የፖሊስ የደህንነትና የመከላከያ ኃይል ጉዳይ የፖለቲካና የህሊና ሰኞች አለመፈታት ብሔራዊ አጀንዳቸው ያልሆነ በአጠቃላይ የሀገሪቱንም ሁኔታ የህዝብን ፍላጎትና ችሎታ ግንዛቤ ውስጥ ያላስገቡ ስብስቦች በወንበር ቅርጫ ላይ አትኩረዋል። ከ97 ዓመተ ምህረት ወዲህ የዘንድሮ ምርጫ ንጻና ፍትሃዊ ምርጫ ወያኔን ከስልጣን ለማባረር መከናወን ስላለበት ቅድመ ሁኔታ አንዳችም ጥያቄ ያልቀረበበት በመሆኑ አግራችን ኢትዮጵያ ኡነተኛ ተቃዋሚዎች እንደሌሏት የጸረ ወያኔ ትግል መሪ እንዳጣና የህዝቡን የለተለት ኑሮ ከወያኔ በጎ ፍቃድ ጋር በማያያዝ ወያኔ የስነልቦና ጥሩነት ሰለባ የሆኑ እንዳሸን የፈሉባት አገር መሆኗን እያስተዋልን ነው። የምዕራብ ዓለም ሽምግልና ያተረፈው አዲሱ ሙሽራ ሆኖ የቀረበው የሰማያዊ ፓርቲ አንተምተው በሚል ሽምግልና ምርጫውን ጻና ፍትሃዊ ማድረግ የሚለውን ሽፋን ባድራነት ተቀብሎ የሁነተኛ ኢትዮጵያውያን ልጆች ቁርጠኝነት ትግል እየተገፋ እንዲመጣ ማድረጉ ጥቂት ዘረኞች 94 ሚሊዮን ህዝብ እስረኛ አድርገው እንዲገዙ ተባባሪ ሆኗል። ላቱ አበባው ማሃሪ ቦያኔ ልዋጭ ባህል እንዲተላለፍ የተዳረገው የሚያድ ስምም ይሁን ያንድነት ፓርቲ ተለጣፊ አመራሮች የሚፈጽሙት የክህደት ተግባር ከዚሁ ጋር ይመደባል። የወያኔ ስልጣን በማይነካ መልኩ ለናሙና ተመጥና በመትሰጥ ወንበር ላይ ለመቀመጥ በወያኔ በመርጫ ተብዬ ቀልድ አጃቢ መሆን ከህዝብ ጋር ጥል መፍጠር ነው። ኢትዮጵያ ህዝብ ከዚህ ከፋፋይና አገር አውዳሚ ጎጠኛ ቡድን መላቀቅ እንዲችል የመሪና የድርጅት ያለ እያለ ነው። እንዳለፉት ጊዜያቶች ሁሉ የውያኔ ምርጫ የራሱ ድግስ ነው። ቅዱስ የሆነ መስዋዕትነት እየከፈለላለው ህዝብ ተቃዋሚዎች የሰጡት ምላሽ በታሪክ ተወቃሽ ያደርጋቸዋል። የውያኔን የብሪትና የብልግና ባህሪ በተደጋጋሚ በአገራችን በተካሄዱ አስመሳይ ምርጫዎች እንደታየው ሁሉ የውያኔ ምርጫ ዓላማ የባርነት ቀንበር በአንገታችን ላይ ለማጥለቅ እንደሆነ ለማናችንም አይሰወርም። በምርጫ ሽፋን የዘረኛውን አገዛዝ ከስልጣን መንቀል ቀርቶ ስልጣናቸውን ሊገደብ የሚችልበት ውጤት እናገኛለን የሚለው ቅዠት ውያኔን ካለመረዳት የመነጨ ባዶነት ነው። ውያኔ ተጨማሪ 5 ዓመት ወይንም ካድሬዎቹ እንደሚሉት ለቀጣዩ 20 ዓመት በስልጣን የሚቆይበት የይስሙላ ምርጫ ባለድል መሆኑን በሚያበስርበት ዋዜማ ላይ ቆመን የኢትዮጵያ ህልውና መሰረቱን አጽንተን ለቀጣይ ትውልድ ለማሻገር ያለንን ብቸኛ አማራጭ ቆም ብለን ማየት ይኖርብናል። ተቀዳሚ ኃላፊነታችን ውያኔን ማፍረስ ነው። የኢትዮጵያን ትንሣኤ የምናረጋግጠው ለስር ነቀል ለውጥ ወሳኝ እርምጃ በቆራጥነት መውሰድ ስንችል ብቻ ነው። ዲሞክራሲያዊ ስርዓት ለማስፈንና በሰፈነው ስርዓት አማካይነት የኢትዮጵያ ህዝብ ከድህነትና ከኋላ ቀርነት ከስደት ተላቆ ወደ ብልጽግና ህይወት ሊሸጋገር የሚችለው በውያኔ ማጎሪያ ፓርላማ በመቀመጥ አይደለም። በአገራችንም ሆነ በዓለማችን ተፈጥሮ የማያውቅ የዘረኛ አገዛዝ ፍጻሜ ለማጣደፍ ሰላማዊ ትግሉ እልቂት የማይኖርበት ሰው የማይታሰርበት የፍሬዎች ትግል አድርገን መመልከታችንን ማቆም የግድ ይላል። በሞት ላይ ንቀት ካላሳየን ይህ ዘረኛ አገዛዝ ከሽብርተኝነት አቋሙ አያፈገፍግም። ውያኔ አመፅን የልዩነት መፍቻ አድርጎ ያያል። ምልጃና ልመና ሰብአዊ ክብርን አዋራጅ ነው። በውያኔ ሕገ መንግሥት ሰላማዊ ትግል ተለጉሞ ይኑር ካልን በዘንድሮ ምርጫ ለወንበር የተስገበገቡትን መቀበል ማለት ነው። የውያኔን የግፍ ሥርዓት ከማጀብ የጠየቀውን በመስጠት ነጻነታችንን እንጎናጸፋለን ካልን ትውልዱ ነቅዟል ማለት ነው። ፍትሐዊ አቋም ይዘን አልታዘዝም ፍትሐዊ አቋም ይዘን አልታዘዝም አላደርግም እንቢ ሲጋፋ መንገድ አለመልቀቅ ከባላንጣ የመጣን በትር መክቶ ደም መክፈልን ይጠይቃል። ድል ለኢትዮጵያ ሕዝብ።
አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናችን አስደምጣለን። የትግራይ ወያኔ ከሰሞኑ የበቀርምጃዎችን በመላ ኢትዮጵያ ሲፈጽም መሰንበቱን ምንጮቻችን ገለጹ። ወያኔ ጸጥታውን ቡድን በማስተማራት ህዝባዊ ቁጣ የተበራከተባቸውን ከተሞች ዙሪያቸውን በከባድ መሳሪያዎች በታጀበ ጸጥታ ቡድን እያስጠበቀ ለመሆኑ የአይን ምስክሮችም ገልጸዋል። ባለፈው ሳምንት የወያኔ ካድሮች ለመራጮ መጨረሻ ማስጠንቀቂያ ለመስጠት በተሰማሩባቸው ከተሞች ሁሉ የገጠማቸው ተቃውሞ ብርቱ እንደነበር ከአካባቢዎች የደረሱን ዘገባዎች ይፋ አድርገዋል። ባለፈው ረቡዕ ዕለት ጀምሮ የብአዴን ባለስልጣናት ወደ ልዩ ልዩ ስፍራዎች በመሄድ ከነዋሪው ጋር ውይይት ለማድረግ ባወጡት ፕሮግራም መሰረት ህዝቡ በስፍራዎች ላይ እንዲገኝ በተጠራባቸው መሰብሰቢያ ቦታዎች ሁሉ ባዶ ሆኖ በመገኘቱ በከፍተኛ መረበሽ እንደታየባቸውና የካድሬዎች እርስ በርስ ንትርክ ጋር መታያቱ ዘገባዎቻችን ገልጸዋል። በተለይም በየከተሞች ወያኔ ለጠፋቸው ፖስተሮች ሌሊቱን ተቀደው የህዝቡን ስሜትና አቋም በሚገልጹ መልእክቶች መተካታቸው በወያኔዎች ላይ ህዝብ ያለውን ቁጣ ፈጥጦ እንዲታያቸው አድርጓል ያሉት ታዛቢዎች ወያኔ በፈለገው ውጤት በቅጥፈት አሸናፊ ነኝ እንደሚል ቢታወቅም መጪው ዘመን ሌላ የምስራች የሚሰማበት ዘመን ነው ብለዋል። በአንዳንድ ከተሞች ህዝቡ በአስገዳጅነት በተጠራበት የመሰብሰቢያ አዳራሽ በቁጣ እየለቀቀ መውጣቱም መታየቱና ህዝቡ በአንድ ድምፅ ከእንግዲህ የመጣውን መከራ እንቀበላለን እንጂ እናንተን አንመርጥም በማለት ቀጥተኛ መልስ በመስጠት ካድሬዎቻቸው እየተዋቸው እንደወጡ ከስብሰባው የአይን ምስክሮች ገልጸዋል። ከዚሁ ከወያኔ የስሙላ ምርጫ ሳንወጣ ወያኔ ህዝቡን ለመደለል ሲል በስለላና በሌላም እርምጃ የተሟላ አገልግሎት ለማቅረብ ያልቻለው የቴሌፎን አገልግሎት ለህዝቡ እስከ ሐምሌ 5 ባሉት እሁዶች ይቅርታ ደግሞልየነን የተማላ አገልግሎት ለማቅረብ ያልቻለ የቴሌፎን አገልግሎት ለህዝቡ እስከ ሐምሌ 5 ባሉት እሁዶች ከጧቱ 4 ሰዓት እስከ 5 ሰዓት ከሰዓት በኋላ ደግሞ ከ8 ሰዓት እስከ 9 ሰዓት ባሉት ግዚያቶች ቴሌፎን በነጻ መደወል እንደሚቻል የደለላ መማጸን አቅርቧል። ያገራን ጥራ ሀብት ለወያኔ መመረጫ መደለያ እንደው መደረጉ የቱን ያህል በወያኔ ውስጥ ያለው ፍርሃት መጠኑን ያለፈ ለመሆኑ አረጋግጧል። የትግራይ ካንጋሮ ፍርድ ቤት በስር የሚያንገላታቸውን የተቃዋሚ ድርጅቶች መሪዎችና ነጻ ጋዜጠኞችን በተለያዩ ምክንያቶች ቀጥሮ በማራዘም እያመላለሳቸው መሆኑን ምንጮቻችን ገለጹ። ከሰሞኑ የማዕድ ከፍተኛ አመራር አባል በነበሩት በመቶ አለቃ ጌታቸው መኮንን የክስ መዝገብ ውስጥ 16 የማዕድ ልዩ ልዩ ኮሚቴዎች አመራር አባላት አቶ ተስፋዬ ታሪኩም የቀድሞውን የማዕድ ዋና ጸሐፊ ጨምሮ በወንጀል ችሎት ቀጥሮ ቢቀርቡም የወያኔ ዳኛ ስንኩል ምክንያት በመስጠት በስር ወደሚገኙበት ስፍራ እንዲመለሱ አዟል። የሰሜን ጎንደር አመራር አባል መቶ አለቃ ጌታቸው መኮንን በወያኔ ቂም በቀደምጃ መጎዳታቸውና በደረሰባቸው ድብደባ ምክንያት እግራቸው መንቀሳቀስ የማይችል በመሆኑ ሕክምና እንደሚያስፈልጋቸው የተጻፈላቸውን የሐኪም ምስክር ወረቀት ቢያቀርቡም የወያኔ ዳኛ ጉዳዩን ከግምት ሳያስገባ ትእዛዝ ሳይሰጥ ዘሎታል። ሰሞኑን የማዕድን ነባር የወጣት ጉዳይ ኃላፊ ዘመነ ጌጡ፣ የማዕከላዊ ኮሚቴ አባል የነበሩ ተላሽ ፈራውና ደሳሌ ካሳ የታፍነው መወሰዳቸውን ከሀገር የደረሰኝ ዜና ገልጿል። አቶ ማሙሸት አማራ ታፍነው ከእስር ከተዳረጉ ወዲህ በእሱ አመራር ስር የነበሩ የልዩ ልዩ ኮሚቴ ተጠሪዎች ወያኔ አፍሶ በቁጥጥር ስር አውሏቸዋል። ወያኔ ከፈጠረው በአቶ አበባው መሪ የሚመራው ማዕድ ጋር ትብብር አላደረጉም በሚል የማዋከብ ተግባር የታሰሩ 50 ያህል ደርሰዋል። ምርጫውን ያደናቅፋሉ ያሏቸውን ህፃን፣ ወጣት፣ ሽማግሌ፣ ወንድ፣ ሴት ሳይል ለእስር እየዳረጋቸው ነው። ተሸብሮ የሚያሸብረው ወያኔ በዜጎች ላይ የዋወጀውን አሰሳና ማሰር ያተኮረው በአማራ ተወላጅ መሆኑን በየክልሉ በተገነቡት የማጎሪያ ስፍራዎች የጎበኛው ዘጋቢያችን ገልጿል። የትግራይ ያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን ለማወቅ የሚፈልጉ ተቃዋሚዎች እንዳሉ በመግለጽ ከድርጊታቸው እንዲቆጠቡ አስጠንቅቋል። ጠቅላይ ሚኒስትሩ አንዳንድ ተቃዋሚዎች በሙሉ ልቦና ወደ ምርጫው እንዳልገቡ እናውቃለን እና የብጥብጥ የህውከት አዝንባሌ እንዳላቸው ተደርሶበታል ብሏል። ወያኔ ምርጫውን አሸናፊ እንደሚሆን የተነበየው ጠቅላይ ሚኒስትር ተቃዋሚ ነን የሚሉ ሽንፈታቸውን ላለመቀበል ሲሉ የድምፅ መጭበርበር ተደርጓል የሚለውን ክስ ለመሰንዘርና ህዝቡ መብቱን እንዲያስከብር ተገቢው ምላሽ ለመስጠት እንዳለበት የሚቀሰቅስ የድብቅ አጀንዳ እንዳነገቡ ጠቅሶ ሽንፈታቸውን ከወዲሁ እንዲቀበሉ ትእዛዝ አስተላልፏል። ምርጫው ተጠናቆ ውጤቱን እስከሚገለጽበት ድረስም ሆነ በኋላ ስብሰባዎች መከልከላቸውን ወያኔ አስታውቋል። በየመዝናኛ ስፍራዎችም ወጣቱ ስብስቦ እንዳይታይ የጸጥታ ኃይላት ተመድበዋል። ከዚሁ ጋር በተያያዘ ዜና አገዛዙ በገጠርና በከተማ ያስተማራቸው የፌዴራል ፖሊስ አባላት በህዝቡ ላይ የስነ ልቦና ጫና እየፈጠሩ ሲሆን ከየአካባቢው የህብረተሰቡ ክፍል እየያዙ በማሰርና በመደብደብ ላይ መሆናቸውን ዘጋቢዎቻችን ከሀገር የላኩልን መረጃ ለመረዳት ተችሏል። የወያኔ ወራ ሰራዊት የኬንያን ድንበር ጥሶ በማለፍ ሰሜን ኬንያ ወደምትገኘው ሁር ግዛት የሚገኘውን ፖሊስ ጣቢያ በመያዝ አሰሳ እንዳደረገ የኬንያ መንግስት ገለጸ። የወያኔ ወራሪ ሰራዊት ይህን መሰል እርምጃ በተለያየ ወቅት መውሰዱን የገለጸው የኬንያ መንግስት የመከላከያ ኃይሉን በከፍተኛ ተጠንቀቅ ላይ እንዲሆን አድጓል። ወደ ኬንያ ድንበር 16 ኪሎ ሜትር ያህል ሰርጎ መግባቱን የገለጸው ሪፖርት ፖሊስ ጣቢያ ከቦ አካባቢውን በማሰስ ወታደራዊ መረጃ ፎቶችን እንዳነሳም የዓይን ምስክሮች ገልጸዋል። የትግራይ ወያኔ ወራሪ ሰራዊት ወደ ጎረቤት ሀገር ሰርጎ በመግባት የፈጸመው ዓለም አቀፍ ሕግን የሻረ ከመሆኑም በላይ አልሸባብ እንደሚያካሄደው ወረራ የተመሳሰለ ድርጊት መሆኑን በተቃውሞ ገልጿል። የኢትዮጵያና የኬንያ ድንበር ለማካለል የቅየሳ ስራ ከተጠናቀቀ ከአንድ ሳምንት በኋላ ድንበር ጥሶ መግባቱ በአካባቢው የጸረ ወያኔ ተቃዋሚዎች እየተንቀሳቀሱ ነው የሚለው መረጃ ሽፋን በማድረግ እንደሆነ ከአንዳንድ የዜና አውታሮች ተዘግበዋል። ወያኔ ለዘብረተኝነት እርምጃ የሰጠው መግለጫ የለም። ወያኔ በዘመናዊ ከባድ መሳሪያዎች በታጠቁ ወራሪ ወታደሮች ታጅቦ አሰሳ ላይ ባለበት ቀን በምዕራብ ኬንያ በሶማሌ ጋር በሚያዋስነው ድንበር አልሸባብ ጥቃት የፈጸመ መሆኑ ኬንያ ገልጻለች። የአልሸባብ ሚሊሻዎች ወደ ኬንያ ዘልቀው ገብተው ከህዝቡ ጋር በመቀላቀል ቅስቀሳ ያደርጉ መሆናቸውና በአካባቢ በሚገኝ መስጊድ ውስጥ የሰበሰቧቸውን የአካባቢ ነዋሪዎች ሙሉ ትብብር ማድረግ እንዳለባቸው ማስጠንቀቂያ መስጠታቸውንም አብሮ ተገልጿል። የአልሸባብ ታጣቂዎች ቅስቀሳ ያደረጉበት ስፍራ በሚያዝያ ወር 152 ሰዎችን በገደሉበት በጋሪሳ ከተማ አቅራቢያ እንደነበርም ለመረዳት ተችሏል። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ጥቃቱን እንደገና መጀመሩን በተቀነባበረ ሁኔታ እየተፈጸመ እንደሆነ ምንጮቻችን ገለጹ። ለበርካታ አፍሪካ ከስደተኞች መጎዳትና መሞት ምክንያት የሆነውን የጥላቻ ቅስቀሳ አስመልክቶ የተለያዩ ውግዘት ቢሰነዘርም የጸጥታ ኃይል የመከላከል ፍላጎት የተሟለ ባለመሆኑና ጥቃቱን የፈጸሙትን ቡድኖች አድኖ ለመያዝ ፖሊስ ባሳየው ቸልተኝነት ያመፁ አዝማቾች እንደገና በቀሰቀሱት አመፅ ብዙ ስደተኞች መጎዳታቸውን የኢትዮጵያ ማህበር ተወካዮች በጉዳዩ ላይ ምስክርነታቸውን ሰጥተዋል። በአሁኑ ጊዜ በመካ ላይ ያለው ዘመቻ ከቀደሙ ግዛቶች ተለየና የማስተንቀቂያ ጽሑፎች በተነ ተግባር የመበተን ተግባር እየተካሄደ ሲሆን ለአንዳንድ ካሁን በፊት የዘረኛ ቅስቀሳ በተካሄደባቸው ከተሞች የሚኖሩትን ኢትዮጵያን ባስቸኳይ ለቀው እንዲወጡ የሚያዝርብዳብ እየተሰጠሙን ገልጸዋል። ቀደም ሲል በተካሄደ ጥላቻ ጥቃት ዘመቻ ጉዳት የደረሰባቸውን የንግድ መደብሮቻቸውን እንደገና ለመመስረት የሚያደርጉትም ጥረት የተለያዩ ክልሎች እንደገጠማቸው ሪፖርቱ ገልጿል። የደቡብ አፍሪካ መንግስትም ጉዳው መቸለተኝን በማያቱና የተዘጉ ሱቆች እንደገና እንዲከፈቱ ፈቃድ በመዘገየቱ ያመስቀስከሳ ለመከዳ የተዘጋጁትን ቡድኖች ያብራታታቸው ለመሆኑ ያላቸውን ስጋት ገልጿል። ከስደተኞቹ መካከል በንግዱ ስራ ላይ እርስ በርስ መረዳዳትና መደጋገፍ ፍጥረ የነበረው ስራ በዘረፋው ምክንያት የስራ ግዱሉን በመጥፋቱ የተጎጂዎቹ ቁጥር መጨመሩን የማህበሩ ተወካዮች ገልጿል። ወያኔ ወጭኝነት ስለቀረበት የስሙላ ምርጫ አስመልክቶ አንዳንድ ውጭ ሀገር ጋዜጠኞች አስተያየታቸውን ሰንዝረዋል። በአፍሪካ እጅ ጨቋኝ አገዛዝና ስልጣን በብቸኝነት ለ25 ዓመታት የያዘው የትግራይ ወያኔ አገዛዝ የዲሞክራሲ በሆነ ምርጫ ሄደ ለስልጣኑ በእጁ እንደያዘ ይቆያል ሲል የስዊድን ጋዜጣ ዳገንስ ንሁት ራትቷል። ባለፈው 5 ዓመት አንድ ብቸኛ ግለሰብ በተቃዋሚነት 546 ወንበር ባለው የማጓሪያ ቦታ ተቀምጦ ያሰማ የነበረው ድምጽ የተቃዋሚዎች ድምጽ ተብሎ ይጠራ እንደነበር ከገለጸ በኋላ ገለልተኛ ሚዲያና የነጻ ፖሊስ ፕሬስ በሌለበት ሀገር የተቃዋሚዎች ድምጽ ሊኖር እንደማይችል በሐታው ላይ አስፍሯል። የዓለም አቀፉን ሂውማን ራይትስ ዋች ዓመታዊ ሪፖርት በመጥቀስ ወያኔ ነጻ ጋዜጣ ጸሐፊዎችና አሳታሚዎች፣ ብሎገሮች የተቃዋሚ ድርጅት መሪዎችን አፍኖ ለእስር ዳረገ የዘመናችን አምባገነን ሲል ወንጅሎታል። ኢትዮጵያ በአንድ ፓርቲ የምትመራ ህዝባዊ ድርጅቶች ደብዛቸው የጠፋበት ገለልተኛና ሀቀኛ ሚዲያ የተዳፈነበት ሀገር ነች ካለ በኋላ ኢትዮጵያ ወያኔ አገዛዝ ያስመዘገባቻቸው እድገት በምንም መስፈርት ቢታይም ህዝቡ ተጠቃሚ ሆኗል የሚለውን ምላሽ ለመስጠት እንደማይቻል ጋዜጣው አትቷል። ጋዜጣው በመደምደሚያው የፊታችን በ24 የሚጠናቀቀው ምርጫ ራሱ ፒአርድፍ ብሎ የሚጠራው ቡድን አምባገነናዊነቱን የሚያረጋግጥበት ነው ሲል ትችቱን አጠቃሏል። በእንግሊዝ የታተመ የሚወጣው ዘጋርዲያን በዚህ በወያኔ የስሙላ ምርጫ ላይ ትችቱን ሰጥቷል። በመጨረሻም አሁን ከሀገር የደረሰን ዜና አለ። ከዚህ የስሙላ ምርጫ ሄደሳን ወጣ በዛሬው ከረፋዱ ሁለት ከሀገር የደረሰን ዜና እንደሚገልጸው ከሆነ ወያኔ 1-5 ጥፈራ በግልጽ እንደሚሰራው ስራ በግልጽ እንደሚታይና በየምርጫ ጣቢያዎች አንድ ሰው በ5-5 የምርጫ ካርድ ይዞ እንደተሰለፈ ያን ምስክሮች ገልጸዋል። ዛሬ ከረፋዱ ላይ በሐረር በጃን ኤላ ወረዳ የቀበሌ 14 ውስጥ ምርጥል ጣቢያ ሃላይ ተብሎ የሚጠራው ሃይቴክ አጸደ ህፃናት ትምህርት ቤት ውስጥ ካርዶች ምስጢር ቦታ ተሰቀምጠው ያሻቸውን ያህል በምርጫው ሳጥን ውስጥ ሲከቱ የተመለከቷቸው መራጩ ዛሬ ደግሞ በህብረቱን እንደ ብለው ሲጠይቋቸው ሳይፍሩና ሳይሸማቀቁ ጊዜው 1-5 ነው የሚል መሰጠዋቸዋል። የነኑ የምርጫ ጉዳይ አስመልክቶ የወያኔ አገዛዝ የጦሩን በመከላከያ ግቢ ውስጥ ምርጫ እንዳይካሄድ በማድረግ የዓለም አቀፉን ህግ እንደጣሰም ከሀገር የደረሰን ዜና ገልጿል። ከዚህ በተጨማሪ ከአንድ ሰዓት በፊት የደረሰን ዜና ከሀገር የደረሰን ዜና እንደገለጸው ከሆነ የወያኔ አካል የሆነው ኦፒዲኦ ኦህያደድ ወያኔ በከለለለት ክልል ኦሮሚያ ተብሎ በሚጠራው 90% ማሸነፉን ይፋ አድርጓል። በኢትዮጵያ በሬዲዮ ይፋ የሆኑ ውጤቶችም ደርሰውናል። ወያኔ ራሱ የድምጽ ቆጠራው ሳይጠናቀቅ ውጤት መገለጽ አይቻልም ብሎ ያወጣውን ውሳኔ በመሻር ከአንድ ሰዓት በፊት ለኢትዮጵያ በአዴን 95%፣ ሐዋ 99% ወይም 99% ማሸነፋቸውን ይፋ አድርገዋል። ይህ እንግዲህ በቅድሚያ የሚታወቅ ስለነበር መግለጫው ለኢትዮጵያ ህዝብ እንግዳ እንደሆነ ግልጽ ነው። ዜናዎች በዚህ ይጠቃልላሉ። ሃሎ
ሃሎ
ይስማል?
አይ ሰማኛ።
እስቲ በመስመሩ ገብተ ከሆነ
እሺ
እንትን ቼክ እናደርጋለን። ወደ አስተናጋጆቻችን እስክመረህ ድረስ በመስመሩ ወደ አየር መውጣትን እስቲ ቼክ እናደርጋለን መጀመሪያ።
ይቻላል።
ኦኬ እንግዲህ ገብተሃል ባየር ላይ። መስመሩ ለአቶ ንጉሱ ለቃል ነው።
አመሰግናለሁ። በዛሬው ዕለት አድማጮቻችን ወያኔ የቧልትን ምርጫ በተመለከተና በአጠቃላይ በዚህ አመት ስለተከሰቱ ሀገራዊ አህጉራዊ እና አጠቃላይ የዓለም ሁኔታ የሬዲዮ ጣቢያ ባልደረቦቻችን በውይይት መልክ ጋብዘን አስተያየት እንለዋወጥበታለን። ይህንኑ በጥሞና እንድታዳምጡን ጋብዛችኋለን። እዚህ ላይ እስቲ አቶ ወርቁና አቶ አለማየሁ ሀሳባቸውን እንድትሰጡ በቅደም ተከተል። መጀመሪያ አቶ ወርቁ የህዝብ ምርጫን በተመለከተ ነው። መጀመሪያ ይህ በየአምስት አመቱ ስለሚከናወነው የህዝብ ምርጫ እያሉ የወያኔ ትግራይ መንግስት ስለሚፈጽመው የምርጫ ቧልት አጠር ባለመንገድ ስላለፉት ሁለት የምርጫ ቧልቶች ልታስታውሱን የምትችሉት ጉዳዮች ካሉ እነሱን በጀርባ አስታውሳችሁን፣ ስለ ዘንድሮስ የቧልት ምርጫ የምትሰጡት አስተያየት ቢኖር ለውይይታችን ይጠቅማል ብዬ አስባለሁ።
እሺ እንግዲህ አመሰግናለሁ አቶ ንጉሱ በጠየቁኝ ጥያቄ መሰረት። ወያኔ እንግዲህ ስልጣን ከያዘ ወደ 24 አመት ሆነው በዚህ ጊዜ ውስጥ በየአምስት አመቱ ምርጫ አደርጋለሁ እያለ ራሱን እያታለለ ምክንያቱም ሲመጣም ለዲሞክራሲና ለኢትዮጵያ እድገት የመጣ ድርጅት አይደለም። ገና ከጫካ ሲነሳ ኢትዮጵያን በጎሳ በብሔር በታትኖ የራሳቸውን ክልል ለመመስረት ነው የመጡት እንጂ ለኢትዮጵያ ሕዝብ ለዲሞክራሲ ለነጻነት ለእድገት ለብልጽግና የመጡ አይደሉም። ያ ነው ትልቁ ጥያቄ። የወያኔ አንቀጽ 39 ቀርጾ የመጣው ኢትዮጵያን ሊያጠፋና ሊበታትን እንጂ ለኢትዮጵያ ዲሞክራሲ አይደለም። ስለዚህ ወያኔ በየአምስት አመቱ ራሱንና እሱ የፈጠራቸውን ያሻንጉሊት ተቃዋሚዎች እያታለለ ለመቆየት እስካልሆነ በስተቀር በኢትዮጵያ ላይ ፍጹም በህዝብ ተቀባይነት ኖሮት ህዝብ በድምጽ የመረጠበት ጊዜ የለም። በ97 ቅንጅቱ ጊዜ አይተናል። ህዝብ ቅንጅት አሸንፎ ነበር። ወደ 200 ህዝብ ያህል ሞቷል። ከዛም በኋላ ኮጆሮ ሰርቆ ጠፍቷል። ተቃዋሚ የነበሩትን ኃይሎች መያድን የመሰሉ ድርጅቶች መሪዎች አባላቶች እያሰረ እየገደለ ቢሮአቸውን እየዘረፈ እያቃጠለ ያለ እኩይ ዲክታተር ሳይሆን አገር አጥፊ ቡድን ነው ወያኔ። በአለም ላይ እንደ ወያኔ አገርን ሊያጠፋ የተነሳ አንድም በአለም ላይ እኮ ዲክታተር አለ? ያለ ወያኔ እኮ ዲክታተር አይደለም። አገርን ሊያጠፉ አንድነትን ሊያጠፉ ታሪክን እየሸረሸሩ የመጡ ስለሆነ አሁንም ይሄንን ምርጫቸውን ከሁለት ሳምንት በፊት ከሁለት ወር ባልሞላ ጊዜ ታስተውሳላችሁ የኢትዮጵያ ህዝብ 24 አመት ሙሉ ሌባ ነው የሚለው ወያኔ። ወያኔ እድገትን ይሰጠኛል ብሎ የኢትዮጵያ ህዝብ አንድ ቀን አጨብጭቦ የመረጠው ጊዜ የለም። ስለዚህ አሁንም ወያኔ ያጭበረበረ ለመቆየት የሚያደርገውን እንጂ ምንም አይነት የዲሞክራሲም ሆነ የነጻነት ምርጫ ሊኖር በኢትዮጵያ አልቻለም። ህዝብም አልተቀበለም፣ እየታገለም ነው። ይሄንን ነው የማየው።
አመሰግናለሁ አቶ አለማየሁ። በዚህ ላይ የሚጨምሩት ነገር አለ? እዛም ወደምቀጥለው ጥያቄ ልናልፍ እንችላለን፣ ግን እዚህ ላይ የሚሰጡት አጠር ያለ አስተያየት አለ?
የሚጨምርበት ብዙ ነገር የለም፣ ግን ይህ የምንጠብቀው ወያኔ በኢትዮጵያ ህዝብ ተመርጦ ስልጣን ላይ ወጣ አይደለም። በጸረ ኢትዮጵያ ፕሮግራም ላይ ተደራጅቶ አንድነቷን ሊያናጋ የመጣ የጥፋት መልእክተኛ ነው። ስለዚህ ከዚህ ምን ተጠብቀው ምንም ነገር የለም። ከሌላው የሚለየው ምንድነው? ትናንት እንደሚያጨረብረው አይደለም ዛሬ በአለም ህብረተሰብ ፊት ተጋልጧል። የዓለም አቀፍ ህብረተሰቦች በመርጫ ወሳኝነት ላይ አንገኝም። ገዢው ፓርቲ በተከታታይ ያሳየው ማጭበርበርና አፈና የሚደገመውን ስላመኑበት ነው ያልመጡት። ስለዚህ ከዚህ ምለተም ምን ነው ነገር የለኝም።
በጣም አመሰግናለሁ። ከዚሁ ጋር በተያያዘ እንደው አንዳንድ ምሳሌዎች እየጨመራችሁ መግለጽ የሚቻላችሁ ቢሆን እንደገና ሁለታችሁም እዚህ ላይ ብትሳተፉ። መጀመሪያ አቶ ወርቁ፣ ህዝብን በንቀት በጥጋብና ገደብ በሌለው የቅሌት ስርዓት ምርጫ እንዲያደርግ ይህ የዘረኛ መንግስት የሚጠቀምባቸውን ኢሰብአዊና ኢፍትሃዊ የሆኑ ዘዴዎችን ልትጠቁሙ ትችላላችሁ?
አዎ፣ እንግዲህ ወያኔ ጄኖሳይድ ፈጽሟል፣ የዘር ማጥፋት አድርጓል፣ አማራን ገሏል፣ አኝዋክን ገሏል፣ ኦሮሞን ገሏል፣ ህዝቦችን አፈናቅሎ ገበሬውን አፈናቅሎ ቤቱን ንብረቱን ለአረብ ለህንድ ሸጦ ህዝብን በትኖ እንዴት አድርገ ነው ኢትዮጵያዊውን ኢትዮጵያን እመራታለሁ ወይንም ኢትዮጵያን አሳድጋታለሁ የምንለው? ኢትዮጵያ የምንለው ህዝቡን ነው ወይስ አረቡን ነው? ህዝቡን ከቤቱ ከንብረቱ ከቀዩ አፈናቅለውታል። ህዝብ ተሰዷል። እንደ አንድ ምሳሌ ልጥቀስ። ዛሬ በሊቢያ የሚታረደው ወገናችን፣ ዛሬ በሳውዝ አፍሪካ በእሳት የሚቃጠለው፣ በየባህሩ ውስጥ የሚገባው ኢትዮጵያዊ ምክንያቱ ምንድን ነው? ልማት ካለማ ኢትዮጵያ ውስጥ እድገት ካለማ የኢትዮጵያ ወጣት ጠግቦ ነው አልበላ ብሎ ነው ሊቢያ ቢላ ውስጥ የገባው? አገራችን ተሸጣለች ለባዕድ አገሮች። ወያኔ የትግራይ ነጻ አውጪ ድርጅት ወያኔ ኢትዮጵያን ለአረብ ለህንድ ለቻይና ከነ ህዝቡ አሸጦናል። በሀገራችን እንዳንኖር ታሪካችንን አዋርዷል። ሰንደቅ ዓላማችንን ጨርቅ እያለ ቀዷል። እኔ የመጣሁት አማራና ኦርቶዶክስን ላጠፋ ነው ብለው ነግረውናል። እንዴት አድርገን ነው ከወያኔ ዲሞክራሲና ነጻነት የምንጠብቀው? እነዚህ ነገሮች ሳይመለሱ የፈጸማቸው ከሶስት ሚሊዮን በላይ አማራዎችን ገሏል። ገና ትግል ሲጀምሩ ትግራይ የአማራ መቃበሪያ እንጂ መኖሪያ አትሆንም ነው ያሉት፣ ነግረውናል። እንዴት አድርገን ነው ወያኔ ነጻነትን ሰጥቶን ሀገራችንን ልናነማ የምንችለው? በእርግጥ በዚህ ስርዓት ውስጥ የበለጸጉ ግለሰቦች፣ ቡድኖች ከዲያስፖራውም ከውስጥም አሉ። ትናንት በቅንጅት አመራር የነበሩ ዛሬ እድገት ታይቷል እያሉ ሁሉ የውሸት ፕሮፓጋንዳ እያደረጉ ገብተዋል። የኢትዮጵያ ሕዝብ ግን ተሰዷል። የኢትዮጵያ ወጣት ተሰዷል። በየአረቡ ሀገር እየተገደለ ነው። በየባህር እየተወረወረ ነው። ኢትዮጵያ ውስጥ ንብስ ጽም ነጻነት ሳይሆን ባርነት የነገሰበት ስለሆነ ወያኔ ከየትም ይምጣ ከየትም በጄኖሳይድ ይጠየቃል። አገርን በመሸጥ ትርፍ መሬት ነው እያለ እኮ መሬት ሸጧል ወያኔ። የኢትዮጵያ መሬት ትርፍ ነው ብሎ የጥንት አባቶቻችን የውጭ ወራሪዎች ሲመጡ የሀገራችንን አፈር ረግጠህ አትሄድም ብለው ጫማውን ያሳጠቧትን አገር፣ የመንፈስ ቅዱስ ማደሪያ የሆነችውን ኢትዮጵያ ትርፍ መሬት ነው ብሎ ለሱዳን ሸጧል። ወደባችንን ለሻቢያ ሸጧል። ኢትዮጵያን ያዋረደ በየትኛውም ዓለም ላይ የሌለ እኩይ ድርጅት ነው ወያኔ ብዬ ነው የማየው እኔ። አመሰግናለሁ።
በዚሁ ላይ አቶ አለማየሁ ሊሰጡት የሚችል አጠር ያለ አስተያየት አሉት?
አንደኛ ነገር ይሄ ምርጫ የምንጠብቀው ከኢትዮጵያ መንግስት አይደለም። ኢትዮጵያ መንግስት የለንም ለጊዜው። ያሲው ቤተ መንግስት በወንበዴዎች ተይዟል። በኢትዮጵያ ውስጥ የሚወጣው ህግ የኢትዮጵያን አንድነት ለማናጋት ነው። በዘር በሃይማኖት በጉሳ በክልል ነው ህዝቡን በመንቀል ዝንጀሮና አሳማ የሚኖርበትን ቦታ ያለ ክልላችሁ ገቡ ተብሎ የተነቀሉ አማሮች አይተናል። ለሳውዲ አረቢያ የተሸጠው መሬት ገበሬዎቹ ውሃ ለከብቶቻቸው እንዳጠጡ ታግደው በረሃብ ላይ ወድቋል። በሀገሪቱ መሀል የነጻ ሚዲያ የለም። ሊንቀሳቀሱ ሊተቹ የሚችሉ ፓርቲዎች ግለሰቦችን በሙሉ እስር ቤት ከቷል። ከዚህ ደግሞ በተጨማሪ የሚያሳስበን አንድ ነገር አለ። የሀገር ሽማግሌዎች የሚሉትን አቋቁሟል። ፕሮፌሰር ፍሬምን ባላቸው ፓስተር ዳንኤል ገብረስላሴን ባላቸው እንዲሁም በጣም በጣም በኢትዮጵያ ውስጥ በንጉሰ ነገስቱም ዘንድ ተከብሮ አማቾ ነው የኖሩት ራስ መንገሻ ሲዩም እንዲህ ብለዋል። በበኩላችን ያንድ ሽማግሌ እንደ ሽማግሌ ባገሪቱ በርካታ ለውጦች እየመጡ መሆኑን በመግለጽ ይህን ለማስቀጠል መጪው ምርጫ በሰላም ሊጠናቀቅ ይገባል ብለን ለወጣቶቹ እናስረዳለን። ይሄ እሳቸው ቀብጦ በኖሩበት ሀገር ዛሬ ሁሉ ነገር ተተው እውነቱን ደብቀው በዚህ እድሜያቸው ወደ ክልላቸው ተመልሰዋል። ይሄ የሚያሳፍር ነው። ፓስተር ዳንኤል ደግሞ ምንድን ነው የሚለው? ሰላም በኢትዮጵያ እንድትኖር ከተፈለገ ቀጣው ለውጥ በሰላም መካሄድ አለበት ይላል። መጽሐፍ ቅዱስ አንብብ ያለው ነው የሚሉት ይሄ እንኳን በመጽሐፍ ቅዱስ በየትኛውም የሃይማኖት መጽሐፍ ላይ የለም። ስለዚህ ለስጋቸው ያደጉ ለነገ ለእርድ የተዘጋጁ ናቸው። ከሃዲ ቡድን በተሰለፈበት አንድም ከዚህ መንግስት ጋር ከሚተባበሩት የምንጠብቀው ነገር የለም። በአገር ቤት ያለውን ማዳበሪያ በመከልከል ስራ በመከልከል በማስፈራራት ሲያስገኝ ከውጭ ያሉትን ደግሞ ገንዘብ ብድር በመስጠት ቤት ይሰጣል ተብሎ በመደለል ኢንቨስትመንት እንደልባችሁ ትሆናላችሁ ብቻ ወረቀት ፈርሙ ቅብጥ ሲያተባለ ለውዳቸው ያደሩትን እየሰበሰበ ነው። ይሄ ሁሉ ሊሆን የሚችለው እንግዲህ የኢትዮጵያ ህዝብ አንድ ገደብ ላይ ሲደርስ በታላቁ ንጉስ ላይ እንኳን መሬት በሚስምለት ንጉስ ላይ እንኳን ተነስቶ ድል አድርጓል። ያ ቀን ሲመጣ ግን ምን እንደሚሉን ብቻ ነው ለመስማት የምንፈልገው። እግዚአብሔር ይስጥልኝ፣
አመሰግናለሁ። ከዚህ ቀጥሎ ምናልባት አቶ ተኮላ ወርቁና አቶ ወርቁ መንገሻ እንደገና ልትሳተፉበት ትችላላችሁ ብዬ ገምታለሁ። አንድ የአሜሪካን የውጭ ጉዳይ ሚኒስቴር ኃላፊ ሸርማን የምትባል በዛሬው ዕለት በኢትዮጵያ ስለሚካሄደው ምርጫ ስትናገር ግልጽ ነጻና የሚታመን ሁኔታ ተንጸባርቋል ስትል ተናግራለች። እንግዲህ እቺ የአሜሪካን የውጭ ጉዳይ ኃላፊ የሆነችው አንዷ ቀንደኛ የውያኔ አጋር መሆኗ ነው። በዚህ ላይ የምትሰጡት አስተያየት አለ? ከዚሁስ ጋር ምናልባት አያይዛችሁ ምርጫንና አጠቃላይ ሁኔታን ስንቃይ በምዕራብ የሚገኙት ሀገሮች የዜና አውታሮች በጠቅላላ ስለ ምርጫውም ሆነ ስለ ኢትዮጵያ የሚያቀርቡት ዘገባዎች ላይ አጠር አጠር ያለ መጠነኛ አስተያየቶች ሊሰጡ ትችላላችሁ? መጀመሪያ አቶ ተኮላ ወርቁ፣ ከዛ አቶ ወርቁ መንገሻ።
እሺ፣ አመሰግናለሁ። ይህንን የውጭ መንግስታቶችን በወያኔ ላላቸውን አቋም በሚመለከት በጣም ስር የሰደደ ነው። ከጥቅማቸውና ወያኔ ካመጣጡ ከታሪኩ ጀምሮ ባለው ሁኔታ ተቃቅፎ የሚኖሩ ናቸው። በዚህ ግሎባል በሆነው ወይም ዓለም አቀፍ የሆነው የሽብርተኝነት ስጋታቸው በአጋርነት የሚያዩት ወያኔን ነው። ወያኔ ጀብደኛ ነው። ወያኔ ለሰው ህይወት ግድ የሌለው ነው እና ማንኛውንም ሰዎች አሰልፎ የዜጎችን ህይወት በፈለገበት ሜዳ ላይ ጥሎ ከገንዘብ ጋር የተቆራኘ ጥቅም እስካለው ድረስ ታማኝነቱን ለመግለጽ ወደኋላ ማይል ነው እና ዓለም አቀፍ ሁኔታዎች ስለገጠመለት በአሜሪካንም በራሷ ጥቅም ላይ ያረፈ ግንኙነት ስለምትፈልግ እንትናም ቢሆን መለስም በህይወት በነበረበት ጊዜ በጣም ብልጥ የነበረ እና ለብዙ ውሸትና ቅጥፈት የተካነ ስለነበረ ወዳጆቹ ሁሉ ድሮም ያሳደጉት እንትኖች በውጭ ሀገር እንትን ባነ በአሜሪካ ውጭ ጉዳይ ውስጥ የተሰገሰጉት ድሮ በ80ዎቹ በአፍሪካ በተለያየ ቦታ ላይ በጋዜጠኝነት እና በሌላ ተግባር ላይ ተሰማሩ ሲያይ ያሰለፋቸው ስለነበሩ እነዛው ግንኙነታቸው እንደቀጠሉ ነው እና ይሄ ሁሉ የአሜሪካም አቋም ሆነ የምዕራባውያኖች በዚህ በወያኔ ላላቸው ፍቅር ራሱ የኢትዮጵያዊነት ትግል ደካማነት የሚያንጸባርቅ ይመስለኛል እና የሚያስደንቅ ነገር አይመስለኝም። እኛ ራሳችን በአሜሪካ ላይ ያለን አመለካከት እንትን ብለን በትግል ውስጥ መሄድ መደረግ ያለበትን ተግባር እስካካይን ድረስ አሜሪካ ከጥቅሙ አንጻር ነገም ከነጎዳም ተለዋጭ ነች ባለማይተነዋል። ሌላው እንግዲህ በዚህ ተቀጣይ ጥያቄ ባልከው በዚህ በውጭ ሀገር በሚገኙ ማስ ሚዲያዎች ላይ የተሰፈሩ ምርጫን አስመልክቶ በጣም ያነበብኳቸው ጥቂቶች ናቸው። እዚህ በምኖርበት ሀገር ስዊድን የጧት ጋዜጣ ሰፋ ያለ ሀተታ ባያቀርብበትም አንኳር አንኳር የሆኑ ነገሮች በመንቀፍ ይህን አገዛዝ እስከ ማውገዝ የሚደርስ እንትኖች ትችት ሰንዝሯል። ሌላ ሰፋ ያለውን እንትን ደግሞ ያወጣው ዘጋርዲያን የሚባል ይመስለኛል እንግሊዝ ጋዜጣ እሱን በሚመለከት ያው ምናልባት እንግሊዝ ከቶኒ ብሌር ጋር በኋላ አንዳንድ ጥያቄዎችን በወያኔ ላይ የመጠየቅ ዝንባል የምታሳይ ይመስለኛል። የአገሪቷም ጋዜጦች ይህንን በወያኔ ላይ ያላቸውን እንትን ተቃውሞ እያሰሙ ነው እና ግልጽ ነው ማንም እነሱ መሰከሩል ምናምን ሳይሆን የኢትዮጵያ ህዝብ መሰከሩ ነው ዋናው እንትኑ የኢትዮጵያ ህዝብ እንዴት ያዋል ነው ይሄንን አገዛዝ እንዴት መለከተዋል። በዚህ ቀደም ወርቁም ቀደም ብሎ እንደገለጸው አረመናዊና ጨፍጫፊ ለህዝብ ህይወት ደንታ ያለው ለራሱ ዘር ብቻ ላይ የቆመ አገዛዝ ስለሆነ ኢትዮጵያ ህዝብ ይሄንን አገዛዝ አምሮ እስከተፋው ድረስ የሌሎች አገዛዞች የሌሎች መንግስታቶች ለዚህ ለወያኔ የሚሰጡት ፍቅር ይሄንን ያህልም ግምት ውስጥ የሚገባ ነገር አይደለም እና ስቲል በዙላ ቆም ወርቁ
እንግዲህ አንተ ተቆላ እንዳልከው ኢትዮጵያ የምትባል ሀገራችን ከጥንት ጀምራ ታሪክ ያላት ነጻነቷን ጠብቃ የጥቁር ህዝብ ምልክት የሆነች የጥቁር ህዝብ ስልጣኔ የሆነች ሁሉ ነገር የተሟላላት አገር ጥቁሩን የምትወክል አገር ብትኖር ኢትዮጵያ ናት። ይሄ ኢትዮጵያዊነት ለነጩም ለአረቡም ለይሁዳውም ያማዋል። የታሪክ ጠላቶቻችን ያማቸዋል። የኛ ታሪክ የኛ አንድ ሆኖ መኖር የኛ ሃይማኖት የኛ ስልጣኔ የኛ ገዳም የኛ ትልልቆች ሃይማኖት ኦርቶዶክስና ሙስሊሙ ተከባብሮ ተፋቅሮ የሚኖርበት ዓለም ኢትዮጵያ ውስጥ ነው። አረቦች እስልምናን የተቀበሉት በሰይፍ ነው። እኛ እስልምናን የተቀበልነው በፍቅር ነው። ይሄው ዛሬ ዓለም ላይ የምናየው ፍጭት፣ ጦርነት፣ የአየር መዛባት፣ የእሳተ ገሞራው፣ የመሬት መንቀጥቀጡ ይሄ ሁሉ ትናንት እነ ሊቢያ እነ ሶማሌ እነ ሱዳን እነ የመን እነ ኢራቅ እነ ሊብ በሙሉ የምናያቸው እነ ወያኔን እነ ሻቢያን በሚሊተሪ በፕሮፓጋንዳ በገንዘብ ሲረዷቸው ነበር። አሜሪካም ጭምር ከሶማሌ ጋር አብሮ እኛን ሲመታ ነበር። እግዚአብሔር ግን ኢትዮጵያን ስለሚወዳት ሁሉ ጊዜ ከጠላቶች ያወጣታል። አሜሪካ እንዲህ አለ ዩሮፕ እንዲህ አለ ብለን በዚህ አንደሰት። የአሜሪካ የስለላ ድርጅት ወያኔ ይሄን አረገ ሲል የአሜሪካ ውጭ ጉዳይ ደግሞ ለማታየ ይላል። እንዴ ከነዚህ ከጠላት ታሪክ ጠላቶቻችን የምናገኘው ምንም ነገር የለም። ወደፊትም ኢትዮጵያ ፍርድ የምታገኘው ከተባበሩት መንግስታት ወይ ከአምነስቲ ወይ ደግሞ ከአውሮፓ ኮሚሽን አይደለም፣ ከአምላኳ ግን ፍርድ ታያለች። ኢትዮጵያ የምትባለውን ወያኔና ሻቢያ ነው ኤል ኤፍ አጥፍተው ከሱዳን ጋር አብረው ሊኖሩ ነበር። ዛሬ ሱዳን ለሁለት ተቆራርጧል፣ አለቀ። ሶማሌ የሚባል ይሄው አንድ ዘር አንድ ሃይማኖት ነው እየተባላ ነው። የመን ነው ሱኒ ሻሂ ማኪያቶ ያለ እየተባላ ነው። እነሱን ሲያዘጋጇቸው የነበሩ ሲረዷቸው የነበሩ ሰዎች በሙሉ ጠፍተዋል። አሜሪካንም ብለው አውሮፓም ቢሆን ለኛ ጥሩ የሚያስቡልን አይደሉም እኔ እስከሚገባ ድረስ።
አመሰግናለሁ አቶ ወርቁ። እንግዲህ እዚህ ላይ ለማጠቃለል ያው አንዳንድ ሀገሮችና እንደ አፍሪካ አንድነት ድርጅት አይነት አህጉራዊ ማህበሮች እንደዚሁም አንዳንድ ጋዜጠኞች አንባዮችና ግለሰቦች በራስ ተነሳሽነትና በወያኔ ጋባዥነት ምርጫ ለመታዘብ በሚል ሰበብ አዲስ አበባ መግባታቸው ሰምተናል። እነዚህም ቢሆኑ አብዛኞቹ የወያኔ ትግራይ አጋር አሽቃባጮች ወይንም እዚህ በአካባቢያችን እንደታዘብነው የነ ታደሰ ኮስትሬ ቢጤ የፍርፋሪ ለቃሚዎች በየታሪክ ምዕራፉ የምንታዘባቸው የታሪክ አተላዎች ስለሆኑ ሊያስጨንቁን ሊያሳስቡንም የሚችሉ ስብስቦች ወይም ግለሰቦች አይደሉም። ቢሆንም ሁኔታቸውን በየጊዜው መከታተል አንዱ ግዴታችን ነው። ተዚህ ቀጥለን እስቲ ደግሞ በዚህ አመት በዚህ በስቶክሆልም በዚህ አመት ስለተከሰቱ አንዳንድ ሁኔታዎች እንዲሁ እንቃኛለን። በዚህ ላይ ምናልባት አቶ አለማየሁና አቶ ንጉሱ ኃይሉ አጠር ባለ መልኩ በሚቀጥሉት ላይ አስተያየት ሰጡን። በመጀመሪያ አስተያየት እንድሰጡን የምፈልገው በቅርቡ በየመን፣ በደቡብ አፍሪካ እንዲሁም በሊቢያ በኢትዮጵያውያን ወገኖቻችን ላይ ስለደረሱት አሰቃቂ የሞትና የመቁሰል የመታረድና የስቃይ ሁኔታ በሰፊው በዓለም የዜና ምንጮች የተዘገቡና የተሰራጩ ሀተታዎችን በሀዘን አድምጠናል። ከዚሁ ጋር ተያይዞ በውጭ የሚገኙ የወያኔ መንግስት ወኪሎች እና በሀገር ውስጥ የሚገኙ ወያኔና አሽቃባጮቻቸው ሊያፈሱ የሞከሩትን ያዞን ባና ሊያሳዩ የፈለጉትን አጉል የመቆርቆር ስሜት በትዝብት ተመልክተናል። በዚህስ ላይ ለአድማጮቻችን ሊጠየቅም የሚችል ሀሳብ በዚህ ወቅት ማቅረብ ያስፈልግ ይመስላችኋል? መጀመሪያ አቶ አለማየሁ።
መጀመሪያ ማለት የምፈልገው ለዚህ ሁሉ ስደት ምክንያት የሆኑትን ነገሮች ማስቀመጥ እፈልጋለሁ። በኢትዮጵያችን ሰብአዊና ማህበራዊ ፖለቲካዊ መብቶች ሙሉ በሙሉ ስለታፈኑ፣ ነጻ ዳኝነት የጠፋበት በዘር በሃይማኖት አከፋፍሎ በዜግነት መብት ለመኖር ለመስራት አለመቻሉ ነው። ስለዚህ ነው ወደ ሌላው ሀገር የተጓዙት። በዚህ ላይ ደግሞ የሚደርስባቸው ሁኔታ የሚገርመው ነገር ምንድነው? መንግስት የሌላቸው ህዝብ ናቸው እነዚህ። የሚጮህላቸው የለም። ሱዳን ኢጂፕሽንስ ወገኖቻቸው ሲገደሉ የጠላትን ሰፈር ሄዶ በደበደቡ ሁሉ ያገሩ አውሮፕላን ልኮ ሲያስጭን የውጭ ጉዳይ ሚኒስትር ነኝ የሚለው ስልኬን በፌስቡክ ላይ አውጥቻለሁ ነው ያላቸው። እና ከዚህ ቀጥሎ አሁን እኔ ማለት የምፈልገው የተመለሱት ላይ ደግሞ የደረሰውን በኋላ እንመጣበታለን።
አቶ ንጉሱ ኃይሉ።
እሺ፣ እንግዲህ እዚህ ላይ እንኳን በዚህ በሊቢያ እና በሳውዝ አፍሪካ እንዲሁም በሜዲትራኒያን ባህር ላይ በርከት ያሉ ኢትዮጵያን ወጣቶች በየጊዜው እያለቁ ነበር። ነገር ግን ባለፉት ሁለት ወራት ይህ ሁኔታ በጣም እየሰፋ እና አስከፊ የሆነ መምጣቱ በተለይ በውጭውም አካባቢ እና የውጭ ሀገር መንግስታትም ይህን ነገር ላይ ከፍተኛ ትኩረት ሰጥተውት በዜና ማሰራጫ መስመሮቻቸው ሲዘግቡ ሰምተናል። የነገሩ ምንጭ እንግዲያው ከተመለከት ነው ወያኔ ስልጣን ከተቆጣጠረ ጊዜ ጀምሮ ኢትዮጵያኖች በሀገራቸው ውስጥ እንዲቀመጡ ስልጣን ላይ ያለው የትግራይ ወያኔ መንግስት ለአንድም ቀን ፈቅዶ አያውቅም። በጣም ሲስተማቲክ በሆነ መንገድ አዲስ አበባም ገብተው ስልጣን ከመቆጣጠራቸው በፊት ጀምሮ ለመግለጽ ቢያስፈልግ የወልቃይት ህዝብን የሰሜን ጎንደር ተወላጆችን ከአካባቢያቸው በስደት ወጥተው ወደፊት ታላቋ ትግራይን እንመሰርትባታለን ብለው ላቀዷት ሀገር ላይ ለብቻቸው ለመስፈርና ለመቆጣጠር በነበራቸው ዘዴ ምክንያት በርከት ያሉ የዛ አካባቢ ተወላጆችን ከሀገር እንዲወጡ በመገፋፋትና ማስወጣት በአረብ ሀገር፣ በሱዳን፣ በሊቢያም በሌሎችም ሀገሮች ላይ የበረሃ እንስሳ እንዲሆኑ አድርገዋል። ከሀገራቸው ለመውጣት ያልፈለጉትን ደግሞ ታሪክ አዋቂ እና የሰሜን ጎንደር ህዝብ ታሪክና ባህልን በወጉ የሚያውቁትን ሰዎች የመሬት ውስጥ በተሰራ እስር ቤት ውስጥ በማስገባት ምንም አይነት ምስክርነት በአካባቢ ላይና ታሪክ እንዲጠፋ ማድረግ ጨርሷቸዋል። ይህ ምናልባት እንግዲያው ወያኔ ከስልጣን በተነሳ ማግስት በዓለም ፍርድ ቤት ላይ በጂኖሳይድ ሊጠየቅበት ከሚችለው አንደኛው አስከፊ የዘመናችን ከፍተኛው የህዝብ ፍጅት የምንለው ነው። በተጨማሪ ደግሞ ወያኔ ሊፈጥራት ላሳበው ታላቋ ትግራይ ከፍተኛ የኢኮኖሚ እስትንፋስ ብሎ ይሆነኛል ያሰበው ኢትዮጵያን ዜጎችን ወደ ተለያዩ አረብ አገሮች መካከለኛው ምስራቅ በመላክ እነሱ ከዛ በየወሩ ሰርተው ከሚያገኙት ገንዘብ ወደ ወላጆቻቸው ለመደጎም የሚልኩትን ገንዘብ የውጭ ምንዛሪ መጠቀሚያ አድርጎታል። በሀገር ቤት ውስጥ በአካባቢ ተወላጆች በትግራይ ተወላጆች የተቋቋሙ ኤጀንሲዎች ሙሉ በሙሉ ኢትዮጵያኖችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በደላላነት ወደ ሀገር ሀገሮች እንዲገቡ ማድረግ ወያኔ ስልጣን ላይ ከመውጣቱ በፊት ምንም ያልነበራቸው የዛካይ ተወላጆች ኢትዮጵያን ዜጎችን ወደ አረብ ሀገር በመላክ ከፍተኛ ገንዘብን በማትረፍ በወገኖቻችን ደም ላይ በአዲስ አበባ ከተማ ላይ እና በሌሎች ኢትዮጵያ ትልልቅ ከተሞች ላይ ከፍተኛ ህንጻ ተገንብቶ መናያቸው ወደ አረብ ሀገር በተላኩ ወገኖቻችን ገንዘብ ትርፍ በተገኘ ገንዘብ ነው። የነዚህም ህንጻ ባለቤቶች የዚሁ ወደ አረብ ሀገር የሚሰደዱ ኢትዮጵያኖችን የሚልኩ ደላሎች ነው። ስለዚህ ምናልባት እዚህ ውጪ ያለነው ሰዎች ይሄን ኢንፎርሜሽኑ ላይ ኖር ይችላል እንጂ በአዲስ አበባ ውስጥ ነዋሪ ሆነ ወይም በሌሎች የኢትዮጵያ ከተሞች የሚኖር ሰዎች እነዚህ ሰዎች የሀብቱ ምንጭ ምን እንደሆነ በሚገባ ስለሚያውቁ ከወያኔ መወገድ በኋላ ምናልባት ምንም በዚህ ሁኔታ ላይ ምንም ግንዛቤ የሌለን ሰዎች ደግሞ የበለጠ ይሄን ነገር ስንሰማው የበለጠ ሊያናደድና ሊያቆስለን ይችላል። ስለዚህ መደረግ ያለበት ነገር ምንድነው? አሁን ስልጣን ላይ ያለው መንግስት በአደገኛ ሁኔታ አገሪቷንም ህዝቡንም በማጥፋት ላይ እየተገኘ ስለሆነ በተለይ በዛሬው ዕለት የተደረገው ፌዝ ምርጫ ትክክል አለመሆኑ ተገንዝቦ ኢትዮጵያ ህዝብ ተቻችሎና ሀቀኛ መሪዎችን ፈጥሮ ለወያኔ ለማይቀረው የወያኔ መወገድ ትግሉን እንዲያስተባብር በዚሁ አጋጣሚ ጥሪን አቀርባለሁ።
አመሰግናለሁ አቶ ንጉሱ። ተዚህ ቀጥሎ ደግሞ እስቲ አቶ አለማየሁና አቶ ተኮላን ነው መጋብዘው። ለመሆኑ ተዚህ በፊትስ በሳውዲ ተሰደው ለነበሩና ብዙ መንገላታትና መሰቃየት በኋላ ዛሬ በምርጫ ዋልት ልናስታውሳቸው የሚገባው በህይወት ተርፈው ወደ ኢትዮጵያ የተመለሱ ወተናው ወንድሞቻችን የኑሮ ወጣ ዛሬ በምን አይነት ሁኔታ ይገኝ ይመስላችኋል? ወይ የሚታወቅ ነገር አለ? መጀመሪያ አቶ ተኮላ ተዛ አቶ አለማየሁ አንዳንድ በዚህ ላይ ላስተያየት የሚመቹ ሐሳቦች ብታቀርቡልኝ።
እሺ፣ አጠር ባለ መልክ ለመናገር ሞክራለሁ። በዚህ ዙሪያ ላይ ብዙ ትችቶች ይሰጣሉ። በሚዲያ እንዳየ ነው በሳውዲ በእውነቱ በአውሬነት ባለው እንትን ባህሪ ወገኖቻችን ብዙ ስቃይ ደርሶባቸዋል። እንደንሰሳ ሲጎተቱ በዩልዩ እንትኖችም ህይወታቸው እንዳልሲደረግ በጣም አስተቃቂና ሁለተኛ ወደዛች ሀገር ኢትዮጵያዊ ጉሩን የሚረግጥበት ነገር እንደሌለ ነበር በእኔ እንደኔ ስሜት ከሆነን እንታ መለካከት በዚያ ሁኔታ ላይ በስቃይ በዛ ሁኔታ ወደ ሀገር እንዲመለሱ የተደረገው ነገር ከተጠናቀቀ በኋላ እንደገና ደግሞ የወያኔ ደላላዎች ያንኑ ተግባራቸውን ፈጽመዋል የሚል ነገር ነው እኔ የሰማሁት። ለዚሁም ብዙዎቹ ተመልሰዋል፣ ብዙዎቹ በሳውዲ የተረጋጋ ሁኔታ አለ በሚል ስለሄዱ ኢትዮጵያኖች ድምጽ በእውነቱ ከቅሬታ ጋር ነው። እርግጥ ኑሮ በኢትዮጵያ ከባድ ነው። ህይወት የድህነት የመራቆት ልጆችን አሳድጎ ተንከባክቦ ጥሩ ዜጋ የማድረግ እድሉ እየጠበበ መምጣቱ ህዝቡ ወደ ውጭ ልቡ እንደሸፈተ ነው እና አሁንም ወደዛው ተመልሰዋል የሚለው ነው እና ወደ ኢትዮጵያ ከተመለሱ ብዙዎቹ እርዳታ ያገኙ የማውቀው ነገር የለኝም። በዛው ሰሞን ብዙ ሆያሆዎች ከወያኔ ተደምጠዋል። መንግስት እንዲያደረገ በዛ ያቀረበ እንደዚህ የሚባል ወሬዎች ነበሩ እና የመቋቋሚያ እርዳታም ተደርጓል የሚባል ወሬ ነበር እና ምን ያህሉ ተመልሷል፣ ምን ያህሉ እንደገና ወደ ሳውዲ ተመልሷል፣ ምን ያህሉ ወደ ኢትዮጵያ ተመልሷል የሚለውን ምንም መረጃ ስለሌለኝ ብዙም በዚህ ጉዳይ ላይ እንትን የለም። ግን ወርቁ እስቲ ደግሞ አስተያየት የሚሰጥበት ከሆነ ለእሱ መስመሩን።
እሺ፣ እንግዲህ ከዚህ በፊት ትዝ ይላችሁ እንደሆነ በዚች በእኛ ሬዲዮ በአንድነት ሬዲዮ የዛሬ 4 አመት እንዲሁ ቀርበን ወያኔ ኢትዮጵያኖችን ለአረብ እየሸጠ ሌሎች ሀገሮችም ለጉልበት ስራ እንደነ ፓኪስታን እንደነ ህንዶችም ይሄዳሉ። ኢትዮጵያኖች ብቻ አይደሉም፣ ፊሊፒኖችም ሌሎችም ይሰደዳሉ። በአረብ ሀገር ግን መብታቸው ሲነካባቸው የሌሎች ሀገሮች ኤምባሲዎች ዜጎቻችን መብታቸው ተነክቷል ታስረዋል ብለው አስፈትተዋቸው ሲወስዱ ኢትዮጵያውያን ሲታረዱና ሲገደሉ ግን መንግስት ስለሌለን የሸጣው መንግስት ለነሱ ጠበቃ እንደማይወጣ በዚህ ሬዲዮ ተናግሬያለሁ። ወያኔ መንግስት አይደለም ኢትዮጵያን ሸጧል። ኢትዮጵያ ከጠፋች እኮ 24 አመቷ ነው። ኢትዮጵያ በእግዚአብሔር እና በህዝቡ ጸሎት አለች እንጂ በወያኔ አጀንዳ ኢትዮጵያ የለችም እኮ 24 አመት። እነሱ ኢትዮጵያን እናጥፋ ነው የሚሉት። ህዝቧን ይሸጣሉ፣ መሬቷን ይሸጣሉ፣ ህዝቡን ይገላሉ። ዓለም ያቃል። ዓለም ራሱ የውሸት ዓለም ስለሆነ የደም ዓለም ስለሆነ ምንም ሊላቸው አልቻለም። አቅፎ አሁንም ስለ ዲሞክራሲ እነ ፓስተር ዳንኤል ስለ ዲሞክራሲ አስተማሪ ይሄ ነው እንዴ አኖት? ኢየሱስ ክርስቶስ እኮ የሞተው ለሰው ልጅ ነው። ከገዳዮች ጋር አይደለም ኢየሱስ ክርስቶስ እኮ የተቀመጠው። እነ ፓስተር ዳንኤል የትኛው መጽሐፍ ቅዱስ ነው ከሰላም አለ ብለውን የሚነግሩን? ይሄ ራሱ ሌላ ታንኮል ነው፣ ሌላ ሽፍጠት ነው። ሀገራችን ላይ ደም ግፍ እንዲመጣ የሚያደርጉልን ምክንያቱም ይሄ የውን አሜሪካና ካናዳ ሃይማኖት ተቀብለው አይደለም የኛ አባቶች። የኛ ሃይማኖት ከዳዊት ከተማ የመጣ ነው። የጥንት ሃይማኖት ነው ያለን። ይሄ ትናንት ከበቆሎና ከስንዴ ጋር በአውሮፕላን የተወረወረ ሃይማኖት ስለኛ ደህንነትና ዲሞክራሲ ሊነግረን አይችልም። ኢትዮጵያ ከጠፋች 24 አመቷ ነው። ታሪኳን አጥፍተዋል፣ ሰንደቅ ዓላማዋን ገለዋል፣ ህዝቧን በትነዋል፣ ወደቧን ሰጥተዋል፣ መሬቷን ቆርሰው ሰጥተውናል። ወያኔ ኢትዮጵያን እየመራ ነው የሚለን ለሆዱ ያደረ ብቻ ነው። ስለዚህ እነዚህ ከአረብ ሀገር ወደ ኢትዮጵያ ገቡ የተባሉት ምንም ቤኔፊት የላቸውም። ወያኔ ያሰቃያቸዋል። ለምን? ፖለቲካውን አበላሹበት። ስለዚህ ምንም ከሱ የምንጠብቀው ስለሌለ ነገም ሌላ እንዳይታረድ፣ ነገ ሌላም በሳት እንዳይቃጠል ውጭ ያለው ዲያስፖራ ተሰባስበን መጮፍና መታገል አለብን። የራሳችንን መሪ ማውጣት አለብን። አሁን ትልቁ ችግር የሆነብን ወያኔ በአገር ቤት ሲገለን፣ ሌላው ደግሞ ትግሉን ወደ ሻቢያ ይከተዋል። እኛ እዚህ ቁጭ ብለን ትግሉ ወደ ሻቢያ። ሁልጊዜ ኢትዮጵያ ተቃዋሚ ከሻቢያ ጋር ነው የሚነጋገረው። ለምን? ሌላ ደግሞ ወንጀል እየተሰራብን ነው። ሌላ ደግሞ አገር ማጥፋት እየተሰራ ነው በዲያስፖራው። ስለዚህ ይሄን ገትረን እስከያዝን ጊዜ ድረስ ህዝባችን እንዳይገደል ታሪካችንና አገራችንን መረከብ ያለብን እኛ ነን እንጂ ከአረቦች ከነጮች የምንጠብቀው ፍርድ ለኔ አይታየኝም። አመሰግናለሁ።
አመሰግናለሁ አቶ ወርቆ። ይቅርታ እዛው ይጠብቁን።
እሺ እንዴ አለው።
አሁን ስለ አካባቢያችን ሁኔታ ደግሞ እንሸጋገራለን። እዚህ ሌላ በዚህ አመት ውስጥ ብዙ የታዘብነው የተከታተልነው ያጋጠሙ ሁኔታዎች አሉ። ስለ እነሱም ጉዳዮች በዛሬው ቀን ብንወያይ ተገቢ ይመስለኛል እና ምናልባት በዚሁ ውይይት ልናነሳ የሚገባን አንዳንድ የአካባቢያችን ሁኔታዎች መቃኘትም ይገባናል። ለምሳሌ ከዚህ በፊት ቀደም ባሉ አመታት የተለያዩ የኢትዮጵያውያን ስብስብ ድርጅቶችና ጽፈት ቤቶች ወይ ኮሚኒቲ ሴንተርስ ነበሩ። በተለያዩ ምክንያቶች እነዚሁ ማዕከሎች ከስመዋል። ባለፉት ወራቶች ውስጥ ይህንን በተመለከተ አንድ የስብስብ ማዕከል ይፋ ሆኗል። ስለዚህ ጉዳይ በአጠቃላይ ልትሰጡት የምትችሉት አስተያየቶች አሉ? ይህንን አጠር ባለ ሁኔታ ተገለጻችሁልን በኋላ ደግሞ አንድ የመጨረሻ ጥያቄ ይመረናል። በዚህ ጉዳይ ላይ አቶ አለማየሁ አቶ ንጉሱ ኃይሉ ምናልባት ባጭሩ ትገልጹልን።
የኢትዮጵያ ኮሚኒቲ በስዊድን ተቋቁሟል። ነባር የነበሩ ሰዎች ጥናት አካሄደው የተገኘውን ውጤት በዚህ ስሩ ብሎ ለአዲሱ ተመራጮች ሰጥተዋል። በዛሬም ጠዋት በሬዲዮ ተገልጿል። ከዚህ የበለጠ እኔ የምለውም ነገር የለም። ስራው ተጀምሯል።
አቶ ንጉሱ በዚህ ላይ የሚሰጡት አስተያየት?
እንግዲያው አለማየሁም እንዳለው በእርግጥ ከሌሎች ሀገሮች ስንመለከት ኢትዮጵያኖች ኮሚኒቲ የለንም። ቀደም ሲል ተቋቁሞ የነበረው ኮሚኒቲ እንግዲያው እንደምናውቀው እዚህ አካባቢ የፈረሰበት ምክንያት እናውቃለን። ነገር ግን ከአንድ አካባቢ የፈረሰበትንም ሁኔታ በትክክልም አካባቢ ህብረተሰብ ማለት ተወያይቶበትም ግልጽ ሆኖ ኢትዮጵያኖቹ ተወያይተው ከዛ ድክመታችን ተነስተን አሁንም ተቋቋመ ለተባለው ኮሚቴ ምን አይነት ካለፈው ስተት ተምሮ በምን አይነት ሁኔታ መሄድ እንዳለበት እንትን መደረግ ነበረበት። በእኩል ጥሪ ተደርጓል ብዙ ጊዜ። ነገር ግን ባለፉት ጊዜ በተደረጉት አንዳንድ አለመግባባቶች እንግዲህ እርስ በርሳችን በነበር ነው እዚህ የኮሚቴ ምስረታ ሲባል አልተገኘም። ዋናው ነገር ግን አስፈላጊው ነገር ምንድነው እዚህ ላይ ሊሰመርበት የሚፈልገው በተለይ ባለፉት 2 ወርና 3 ወራት አካባቢ በአካባቢያችን አንድ አይነት ያልተለመደ አይነት እንቅስቃሴ ተደርጓል። ያም የተደረገው ምንድነው ይሄ በጣም በሰለጠነ የደህንነት በወያኔ ሰላዮችና ደጋፊዎች ተዋቅሮ በአካባቢ ውስጥ የሚገኙትን ኢትዮጵያውያኖች ባላቸው የፖለቲካ ልዩነት የመስመር ልዩነት ሊኖራቸው ይችላል፣ ነገር ግን በጸረ ወያኔ ትግል ላይ ጸረ ወያኔ ሊሆኑ ይችላሉ። እነዛን ሰዎች ግለሰቦች እርስ በርስ በማጋጨት በተለይ እዚህ ምርጫው በደረሰበት ሰሞን አካባቢ ነው የሆነው። ምናልባት ከምርጫው ውጤት በኋላ ኢትዮጵያውያኖች በጋራ ተነስተው በዓለም ዙሪያ የሚገኙ ኢትዮጵያውያኖች ተቃውሞ ሊያደርሱብኛል ይችላሉ በሚልባቸው ሀገሮች ላይ በአጠቃላይ ኢትዮጵያ እርስ በርስ እንዲጋጭና የወረቀት ማንነታቸው ያልታወቀ ሰዎች የጻፏቸው ወረቀቶች ይበተናሉ። ተራስም ማጥፋቶች ነው እና በእንደዛ አይነት ሁኔታ ውስጥ ሰዎችን አሸማቀው ወይም እርስ በርስ በማጋጨት ትግሉን እንቆመዋለን ወይም ልንገታው እንችላለን ብለው አስቡ ሊሆን ይችላል። ግን ማንም ሰው ትግል ላይ ሲገባ እንደዛ አይነት ነገሮች እንዳሉ አውቆና ተረድቶ ስለሆነ በአንዳንድ ማህበራዊ መገናኛ ቦታዎችና ሰሞኑን በጀመሯቸው ሁኔታዎች ደግሞ ሁኔታ ወረቀት በየቤቱ ቤት አድራሻ ማረቅ በመጻፍ በአድራሻ መጻፍ በሚያደርጉት ድርጊት ተደናግጦም ሆነ ወይም ተሸማቆ ለወያኔ መወገር ትግል ተሰልፈን የቆምን ሰዎች ምንም ሊበግረን የሚችል ሳይሆን ስላልሆነ በአንጻሩ ግን ሌሎች አንዳንድ ኢትዮጵያውያኖች በዚህ ሁኔታ ላይ ተደናግጠው ያልሆነ እንትን ውስጥ ከመግባታቸው በፊት ይህ ወረቀቶች የሚሰራጩበት ወጣ ከኤምባሲ ውስጥ ነውና እነዚህ ከኤምባሲ ጋር ተባብረው ደግሞ እመሃላችን ውስጥ ተሰክስገው ወሬ አቀባዩን ሰዎችን ነጥለን በማውጣት ያለ ምንም ይሉኝታ ያለ መፍራት ለአካባቢያችን ነዋሪ በኮሚኒቲ ደረጃ እንዲታወቁ ማድረግ አለብን። ይሄ ትልቅ ወንጀል ነው። ከዛ በተረፈ በዚህ በነጻ ዓለም ላይ ተቀምጠን ማንንም ሰው ለመውቀስ ለመተቸት የፖለቲካ አቋሙንም ለመመርመርና ለመደገፍም ለመቃወም መብቱን ያለን ሰው ስለሆነ ማንንም ፈርተን በወረቀት ስማችንን ደብቀን የፖለቲካ አቋማችንና መስመራችንን ለመግለጽ ምን ሞክር አይደልና በዚህ አጋጣሚ ይሄን ሬዲዮ ጣቢያ የሚሰማ ያካባቢው ነዋሪ ሁኔታውን ተደርጎ ግንዛቤ ማድረግ በተለይ ቀደም ሲሉ ከኛው ጋር ሆኖ ትግሉ ውስጥ የትግሉ ዋና አልፋና ኦሜጋን ሲሉ የነበሩ ሰዎች በአሁን ሰዓት 360 ዲግሪ ታጥፈው ወያኔ ጫማ ውስጥ ተንበርክከው የሚገኙ ግለሰቦችን አተኩሮት በመስጠት እንድትከታተሏቸው ማለት በዚሁ አበቃለሁ።
አመሰግናለሁ። አቶ ንጉሱ እዚህ ላይ ቀደም ብለው የሚሄደው እንጂ ይህንን እኔ በዝርዝር ልጠይቅ ነበር። ጥሩ ሰጥተውን አስተያየት እኔ መጣበታለሁ ብዬ ነበር። ያው አንዳንድ ሴረኞች ስማቸውንና አድራሻቸውን ደብቀው የግለሰቦችን ስም በመጥቀስና ባህሪያቸውን በማንቋሸሽ ተገቢ ያልሆኑ ድርጊቶች መፈጸማቸው እናውቃለን። እዚህ ምንጩ ምንድን ነው የሚለውን እንድንመረምርና ለወደፊትስ በምን አይነት ይህንን ሁኔታ እንከታተለን ለሚለው ነው። ምናልባት በዚህ ላይ አቶ ወርቁ መንገሻና አቶ አለማየሁ ደሬሳ ተጨማሪ አስተያየት ሰጣችሁበት የዚህን የውይይቱን ፕሮግራም በዛው እናጠናቀቃለን።
አዎ እንግዲህ አቶ ንጉሱ እንዳልከው እንዲህ አይነቱ ነገር እኔ አያስደነግጠኝም። ተራ እንደ ቁም ነገር ማርገን አጀንዳ ይዘንበትም እኔ ምክንያቱም ተራ ሁልጊዜ ተራ ነው። ትግል ውስጥ ገብቶ በትግል ሜዳ ደግሞ የሚዋደቅ ጀግና ነው። ለምሳሌ ነፍሳቸውን ይማርና ፕሮፌሰር አስራት ወልደየስ ስራቸውን ሙያቸውን ትተው ለሀገር እንደወታደር እንደ ጀግና መስዋዕትነት የከፈሉ ናቸው። እነ በየነ ጴጥሮስ ለምን አልከፈሉም በዛ ሰዓት ላይ?
እነመራራ ጉዳን አለምን አልከፈሉ ይወስከዛ ድረስ ይኖራሉ። እና በትግሉ ስትጋባ ትታማለ ትሰደባለ ስም ይሰጣል። ይሄ ታራ አሉባልታ የጠላ ቤት ወሬ ነው። አሁን እኛ መነጋገር የሚገባን ትግሉ ሻቢያ ውስጥ እንዳይገባ ትግሉ ወያኔ ውስጥ እንዳይገባ ከውጭ ወደ ውስጥ እንዳይወጣ እኛ ምን አይነት መሪዎችን እናውጣ እንዴት እንሰባሰብ ነው እንጂ ይሄ ተራማ ለሆዱ ያደገ ነገም ይሰድባል ነገም ያዋርዳል። ምክንያቱም ሞራል የለውም ለሆዱ ያደገ ነው። እኛ ትግላችን የኢትዮጵያ ትግል እንዳይበላ እንደ ከዚህ በፊት እነ ብርሃኑ ነጋ መጣው እንደበሉት አሁንም ሌላ ብርሃኑ ነጋ እንዳይመጣ አሁንም ሌላ አንዳርጋቸው ጽጌ እንዳይመጣ አሁንም ሌላ በታኝ እንዳይመጣ ያ ዶክተር ፍሳ የሚባል የሽግግር መንግስት አቋቋማሉ ብሎ 21 አመት ከወያኔ ጋራ ሲሰራ ሲገድል የነበረ የሽግግር መንግስት ዲያስፖራው እንዲህ አይነቱን ነገር እንዳይቀበል ከተደራጀን እነዚህ ያሉ ባልተኞች ነገ እንደ ግሪሳ የሚጠፉ ናቸው። ካልተደራጀን ግን የነሱን አንዳንድ ተቃቅን አጀንዳ እያነሳን ማውራቱ ለኔ ጥሩ አይደለም። እኔ አይ ምክንያቱም ትግሉ እስከገባሁ ድረስ መገደልም ይችላልው መሞትም ይችላልው ሌላም ስም ሊሰጥ ይችላል። ያ ለያፈስ ብቻ ሞራል የሌላቸው ብዙ አሉ። ለቤቱ ተቀምጦ ሬዶ ያዳመጠ እንደ ቡና ዋጋና ገበያ ዛሬ ማንጥዋ ወራ እንዴ ይሄኮ የኢትዮጵያ ትግል እኮ የማንቸስተርና የሊቨርፑል ጨዋታ አይደለም። በሀገሩ ጉዳይ ውስጥ ገብተህ እንደ አትራፍ ልትሞተው ትግል ውስጥ የገባው የኛ አላማ ያ ስለሆነ ጥሩ ነው ይጋለጡ። ነገር ግን ወደ ዋናው ነጥብ ላይ እንሂድ ነው እኔ አስተያየት።
አመሰግናለሁ አቶ ወርቁ። ለድምዳሜ ግሪህ አቶ አለማየሁ አስተካክታለሁ እዚህ ላይ ባጭሩ አስተያየት ሰጥተውን ተዛ በኋላ ቅድማቶ ንጉሱ ኃይሉ እንደተከሰቱ የዚህ ምንጩ ተራ ደንቆሮ የውያኔ ደህንነት ሰራተኞች ወይ ምን ተያይዘናል የሚሉ የፍርፋሪ ለቃሚዎች መሆኑ ሁላችንም ተረድተናል። በዚህ ላይ አቶ አለማየሁ አስተያየት ሰጥተው ፕሮግራሙን በዚህ ቋጫለን።
አንድ ማለትም ፈልጎ ነገር አለ። እነዚህ ሰዎች እኮ ሊገዙን አልቻሉ ሊለውጡን አልቻሉ። ማድረግ የሚችሉት መሳደብ ብቻ ነው። እኛ ለወያኔ አንሸጥም አንገዛም ጸረ ኢትዮጵያ ኃይል ነው ብለን ወስነናል። በዚህ ላይ ለመጨመር እንፈልገው ቅድም የተረሳ ነገር አለ። ወደ ኢትዮጵያ የተመለሱት ከዚህ ችግር ላይ የተመለሱ ሰዎች ሜዳ ላይ ነው ይጣሉ። በክልላችሁ እርዳታ ታገኛላችሁ ተብሎ ነው እንጂ አንድም ከመንግስት የተሰነዘረ እርዳታ አላገኙ። ይሄን ለማሳሰብ ፈልጋለሁ።
በጣም አመሰግናለሁ። እንግዲህ ውይይታችን በተቻለ ሰፋ ያሉ ሁኔታዎችን ጠቅለል ባለ መንገድ ለማቅረብ ተሞክሯል። አድማጮቻችን በጥሞና እንዳዳመጫችሁን ተስፋ አደርጋለሁ። ለወደፊት አስተያየታችሁን በተለያየ መንገድ እንደምናገኝ አምናለሁ። አመሰግናለሁ። ወደ ቀጣዩ ፕሮግራም እንሄዳለን።
ኢትዮጵያዊ ሆኜ መቼም አልጣማ በቀስተምና በተለየ ማሳምራ በቅኝ ሰዓት ገዛ የኖረች ተገብራ ጉሮ ሸባዬ እንደላ ደንገና ከዚችታ ሀገር ሸቶደና አንድና ለማልቀው የእናትነት ፍቅሯ ለታሪኳ።
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 16 2007 ወይም የ24 2015 ስርጭት የመራ ነው ንጉሥ ታምራት፣ ተኮላ ወርቁ፣ አለማየሁ ድሬሳ፣ ንጉሡ ኃይሉና ቴዎድሮስ በቀለ። እኔም ወርቁ ሞላ ደህና ቆዩ እያልን በዚሁ እንሰናበታለን። ጤና ይስጥልን። ድል ለኢትዮጵያ ሕዝብ። Shalom.
I'm not going to be able to do it.